ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት ግንቦት 28 2014 ዓ.ም መሰናዶ ጀምሯል። ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ለወጣቶች ፍጃሉ ያልናቸውን መራርጠን ዘላችኋል። መሰናዶውን እየመራው ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የምቆይ ይሆናል። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው በሳምንት ውስጥ ካካሄድናቸው የስልክ ውይይቶች መካከል አንዱ ነው። ልቀት እየጨመረ የሰው ልጅ ከጤና ከትምህርት ማህበራዊ ጉዳዮች አንስቶ በእጁ በሚይዘው ስልክ ሁሉንም ነገር ማስገባት ችሏል። ከዚህ በመነሳትም እጅግ ብዙ ወጣቶች በዩቲዩብ በፌስቡክ በቴሌግራም እና የተለያዩ መተግበሪያዎችን በመጠቀም የራሳቸው የሆኑ ቢዝነሶችን ጀምረዋል። ይሁንና በዚህ ሂደት ውስጥ ቋሚ የሆኑ ደንበኞችና ተከታዮችን ማፍራት ተግዳሮት ያለው በመሆኑ ውጤታማ ሆኖ በቶሎ ትርፍ ለማግኘት ጊዜ የሚፈጅ ነገር ነው። በዚህ የተነሳ ወጣቶች በቶሎ እይታን የሚጋብዙ ነገር ግን ደግሞ የሚያቀርቡት የመዝናኛም ሆነ የተለያዩ አገልግሎቶች በቂ ይዘትና ጥናት ያልተደረገባቸው ነገር በመሆናቸው በዛ ላይ ሲሰማሩ ይታያሉ። እነዚህን ተግዳሮቶች ያለፉ ወጣቶች ደግሞ አገልግሎታቸው በኦንላይን ወይም ደግሞ በድረገጽ ላይ ማስኬድ ቢችሉም በኢትዮጵያ ውስጥ ባለው የኦንላይን ክፍያ ስርዓቱን ማዘመኑ ችግር ሲቸገሩ ይታያሉ። እኛም በዚህ የስራ ሂደት ውስጥ ያሉ ሁለት ወጣቶችን ነው ዛሬ ምሽት ላይ የጋበዝ ነው። የመጀመሪያዋ እንግዳችን አለን በተሰኘ መተግበሪያና በጥሪ ማዕከል አማካኝነት ህሙማን የጠፉ መድኃኒቶችን በቀላሉ ሊያገኙበት የሚችሉበትን አማራጭ መዘርጋት የቻለች ወጣት የሕክምና ባለሙያ ናት። ዶክተር ሜላት ተስፋዬ ትባላለች። በተጨማሪም የኢትዮ ፋርማ ተቋም ስራ አስኪያጅ ናት። ዶክተር ሜላት ሰላም ጤና ስጥልኝ፣ እንደምን አመሸሽ?
ሰላም እንደምን አመሸሽ?
ዶክተር ሜላት ጥሪያችንን አክብረሽ ስለተገኘሽ እናመሰግናለን። ሁለተኛው እንግዳችን ደግሞ ውዳሴ ግርማ ይሰኛል። ሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ ነው። ሎላይን ዲጂታል መጽሔት በድረገጽ ብቻ ላይ የሚገኝ በኮቪድ-19 ወቅት ተጀምሮ አሁን ቀስ በቀስ እያደገ የመጣ ዲጂታል መጽሔት ነው። ውዳሴ ሰላም ጤና ስጥልኝ፣ እንደምን አመሸ?
እሺ ሰላም ይደም እግዚአብሔር ይመስገን ሰላም ነው።
ውዳሴ ጥሪያችንን አክብረህ ስለመጣህ አብዝቼ አመሰግናለሁ። በቀጥታ እንግዲህ ወደ ውይይታችን ነው የምንሻገረው። ብዙ ወጣቶች ወደ ኦንላይን ቢዝነስ መግባት ይፈልጋሉ፣ ሀሳቡም አላቸው፣ የገቡም ደግሞ አሉ። ውዳሴ ከአንተ ልጀምርና ወጣቶች ወደ እንደዚህ አይነት ቢዝነስ ከመግባታቸው በፊት ሊያውቋቸው ሊረዷቸውና ሊያጠኑት የሚገባው ነገር ምንድን ነው ትላለህ?
ኦንላይን ቢዝነስ በአብዛኛው ለመጀመር ሲያስብ ብዙ ሰው የግዴታ አዲስ ነገር መሆን አለበት ብሎ ያስባል። ግን ኦልሬዲ ካሉንም ነገሮች ላይ ተነስተን ለምሳሌ ሱቅ ያለው ሰው ሱቁን ወደ ኦንላይን በማውጣት ዲጂታል ኤክስፒሪየንሶችን ድረገጾች በመገኘት ተደራሽነቱን መጨመር ይችላል። አንደኛው መንገድ እሱ ነው። ሌላኛው ደግሞ የተለያዩ መተግበሪያዎችን በመጠቀም የተለያዩ ይዘት ያላቸው ጽሁፎችን ቪዲዮዎችን በመስራት ማውጣትና ተደራሽነታቸውን በማስፋት በእነሱም መንገድ የተለያዩ መገቢዎችን መፍጠር ይቻላል። ሊያውቃቸው ሌሎች ከሚገቡ ነገሮች መካከል በእነዚህ ሂደት የሚገኝ ገቢ ለመፍጠር ወይም ገቢ ለመፍጠር የሚያስችል ሁኔታ ላይ ለመድረስ የሚፈጁት ጊዜ ረዘም ያለ በመሆኑና በህብረተሰቡን ደረጃ ታዋቂነቱን ወይም ይህንን ቦታውን አዳፕት አድርገው ከሌሎች ሰዎች ጋር ተግባብተው ለመስራት ያክል ለመድረስ ራሱ የሚፈጀው ጊዜ አለ እና የሚሰሩት ኮንቴንት ወይም የሚሰሩት ነገር ታርጌት ኦዲየንሱ ወይም ተደራሽነቱ ለማን የሚለውን ጥያቄ አውቀው መጀመር መቻል አለባቸው። ስለዚህ በአብዛኛው እንደዚህ አይነት ነገሮችን ለመስራት ሊመዝናቸውን አለደረጃቸው ከሚገቡ ነገሮች መካከል ደግሞ በምን አይነት ኮንቴንቶች ወይም ምን አይነት ነገሮችን ቢሰሩ ከማንነታቸው ከሚሰሩት ሰዎች ጋር አብሮ ይሄዳል። ተቀባይነቱ ሀገር የሚሰሩበት ቦታ ላይ ምን አይነት ተቀባይነት አለው እና ምን አይነት አስተሳሰቦች ምን አይነት ነገሮችን ለመፍጠር እንደሚሰሩ አውቀው ብዬ አስባለሁ።
አመሰግናለሁ ውዳሴ። ዶክተር ሜላት ደሞ ወደ አንቺ ልምጣ። እናንተ ለየት ባለመልኩ ደሞ ተግባሪያ ነው የሰራችሁት። ነገር ግን ሰዎች መተግበሪያዎችን ከተለያዩ አፕ ስቶሮች ማውረድ የማይችሉበት ተግዳሮት ባለበት ሁኔታ እንዲሁም ደሞ የኢንተርኔት ኮኔክሽን ችግር ባለበት ውስጥ አንድን መተግበሪያ ሰርቶ ውጤታማ እንዲሆን ለማድረግ ለማስተዋወቅ ምን አይነት ሂደት ነው የሚታለፈው? እስቲ እሱን ንገሪው። እሺ፣
አመሰግናለሁ። ግን ያው ሁዳሴ የምንባለው መጀመሪያ በደንብ ከስተመር ሴግመንታችንን ማን ነው የኛ ተጠቃሚ የሚሆነው የሚለውን መለየት መቻል አለብን። እና አሁን የምናየው ደግሞ ኢትዮጵያ ውስጥ ያለው የስማርትፎን አጠቃቀም አብዛኛው ሰው ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ረጅም ሰዓት ሶሻል ሚዲያ ላይ የሚመጥለት ነገሮች የሚጠቀም ነው። እና ስለዚህ ይህንን ሶሻል ሚዲያ ላይ የሚያሳልፈውን ጊዜ ለመልካም ነገር ለመጠቀም እንዲችል ያለውን አክሰስ ወደ ጥሩ ነገር ተጠቅሞበት የወጣትን የሆኑ የመድኃኒቶች የሕክምና ስራዎችን በዛ ውስጥ መስራት እንዲችል በማሰብ ነው። እና ስለዚህ የመጀመሪያው ነገር ይሄኛው ስራ ሞባይል አፕሊኬሽን ያስፈልገዋል የሚለው እርግጠኛ ከሆንን በኋላ አዎ ያስፈልጋል አብዛኛው ሰው ስለሚጠቀም ብለን ከዛ በኋላ ማን ነው የሚጠቀመው ብለን ደግሞ ስንል ወጣቱ ክፍል ነው የሚጠቀመው ብለን አይደንቲፋይ እናደርጋለን። አይደንቲፋይ ካደረግን በኋላ ቀጣዩ ስቴጅ ደግሞ እንዴት ነው እነዚህ ሰዎች ይሄንን አፕሊኬሽን ለመጠቀም እንዲችሉ መረጃው እንዴት ነው እንዲያሳከፍም ደግሞ ሶሻል ሚዲያዎች ላይ የተለያዩ ፕሮሞሽኖችን በመስራት ነው። እና የራሳቸው ከፍለን የምናስታውቅባቸው ድረገጾች ፌስቡክ አለ፣ ኢንስታግራም፣ ቲክቶክ፣ ሊንክዲን ሁሉም የራሳቸው የሆነ ፔድ የሆነ ሰው ከፍሎ አድቨርታይዝ ማድረግ የሚችልባቸው ፓኬጆች አሏቸው። እዛ ላይ በተለይ አብዛኛው ሰው አሁን እየተጠቀመ ያለው ቲክቶክን ነው ኢትዮጵያ ውስጥ እና ፌስቡክን። ስለዚህ ፌስቡክ ላይ የተለያዩ ፓኬጆች አድ የሚደረግባቸው ብዙ ሰው እንዳያቸው ቡስት የሚደረግባቸው ሲስተሞች አሉ። በእነሱ መሰረት አፕሊኬሽኖች ማዘጋጀት ይቻላል። ሌላው ደግሞ አብዛኛው ሰው እንዲጠቀም ያደርገው አፕሊኬሽኖችን በጣም ቀላል ማድረግ ነው። እና እኛ ስንሰራ አፕሊኬሽኑ የተለያየ ጊዜ ላይ የተለያየ ሰልፍ ይኖረዋል። የተለያየ አንድ ሴት ሲደርሱ ሰርቪስ የሚያደርጉ ሰዎች ከመደረጉ በፊት የምናሳያቸው ሰዎች አሉ። እና ያኔ አብዛኛውን ሰው እንዲያማክል ከተለያየ ማህበረሰብ የተዋጽኦ የምናቀፍሰውን የምንቀርበሰውን ሰዎች አሳይተን የሚከብዳቸውን ነገር እንዴት ቀለል አድርገን ተጠቃሚ ጋር እንዲደርስ እናድርገው የሚለውን እያየን ተጠቃሚ በቀላሉ የሚፈልገውን ብቻ አንድ ፔጅ ላይ በጣም ብዙ የተንዛዛ ነገር ሳይሆን በቀላሉ ተጠቅሞ የሚፈልገውን ነገር ማግኘት እንዲችል ዩዘር በሚሆን ዩዘር ፍሬንድሊ በሆነ ተጠቃሚ በሚቀል መልኩ ከስተማይዝ ማድረግ ነው። እና እነዚህ ከተሰሩ ተጠቃሚው የተሻለ ይጠቀመዋል ብዬ አስባለሁ።
ይሄ ሁሉ እንግዲህ ጊዜ የሚፈጅ ትዕግስትን የሚጠይቅ ሂደት ነው። ውዳሴ ወደ አንተ ልመለስና እናንተ በጣም ብዙ ተወዳዳሪዎች ባሉበት ተመሳሳይ መረጃዎች በሚሰራጩበት ድረገጽ ላይ ተመሳሳይ ነገር ይዛችሁ ግን ደግሞ ለየት ብላችሁ ነጥራችሁ መውጣት ችላችኋል፣ ተወዳዳሪ መሆን ችላችኋል። ይሄ እንዴት ነው መደረግ የቻለው?
ያው ዩዋዲ ኢትዮጵያ ውስጥ የሚኖር ሰዎች ወይመቶች ከውጭ ጋር ተነጻጽነን ስንታይ ተከታዮች ተደርገን ነው እንደሚታየው። ግን በታሪክም ብንታይ የሆነ ሰዓት ላይ ቀደም ብለን ነበር እና ዌስተርኖችን ቢሆን ወደኋላ ቀረን ብሎ አላቁም። ስለዚህ እኛ መጀመሪያ ያደረግነው ሎላይንን ስንጀምር መከተል ነበር። ስለዚህ እነዚህ አይነት ስራ ይሰሩ የነበሩትን ማየት፣ ከእነሱ መማር የምንችለውን ነገር መማር፣ ሰዓታችን እስኪደርስ ድረስ የምንችለውን ያክል ተማርን። ማወቅ የምንፈልገውን ኢንፎርሜሽን በተለያዩ ድረገጾች ተወሰደ። ከዛ በኋላ ግን ማወቅ የነበረብን ወይም በሂደት ውስጥ እያወቅናቸው ከመጣናቸው ነገሮች መካከል አንደኛው ኮንሲስተንሲን መማር ወይም ወጥነት ያለው ነገርን መስራት ነበረብን። እኛ 5 ወር ወይ 6 ወር ሰርተን የራሳችንን ገቢ እንፈጥራለን ብለን አስበን የጀመርነው 5 ወር 6 ወር ሰራን፣ የራሳችንን ገቢ በዛ ጊዜ ውስጥ መፍጠር አልቻልንም። የራሳችን የሆኑ የሂደት ችግሮችን ቢኖሩብንም ከነበረውም የቴክኖሎጂ የመቀበል ከሶሳይቲውም አንጻር ከነበረውም ነገር ተጨማሪ ሆኖ እንደሱ አልሆነም። ስለዚህ አሁንም አዳፕት ማድረግ ነበረብን። አዳዲስ ነገሮች፣ አዳዲስ ኮንቴንቶችን መጨመር መቻል ነበረብን። እነሱን ጨመርን። ፍሪ የሆነ ወይም ጂኒን የሚባል ታይፕ ኦፍ ኢንፎርሜሽኖችን ማውጣት ነበረብን። ራሳችን ኢንተርቪው አድርገን ራሳችን ፎቶሾፕ ሰርተን ዲዛይን ሰርተን ማውጣት ጀመርን። ከዛ በዋነኝነት የነበረው አንድ አይነት ኢንፎርሜሽን አለ፣ ኦንላይን ሰው ገብቶ ሰርች ቢያደርግ ያገኛል፣ ለምን እናንተ ጋር እንመጣለን ነው። ስለዚህ እና ታርጌት ፈጠር ታርጌት አድርገን ወጣቱን ኦዲየንሳችን ወጣቱ ነው ብለን ጀመሩ። ስለዚህ አንድን ስቶሪ በተለያየ መንገድ መናገር ይቻላል። ስለዚህ እኛ መልእክቱን ስናስተላለፍ መልእክቱን ማስተላለፍ የፈለግነው ለወጣቱ። ስለዚህ ወጣቱ ሲያነበው ወዶት ሁሉ እየመጣ እንዲያነብ እንዲያደርገው አድርገን ክሬት አደረግነው። ዜና ሊሆን ይችላል የምንጽፈው ነገር፣ ግን ወጣቱ እንዲያነበው ኢንትረስቲንግ እንዲሆን ከቢዝነስ ጋር ሌት አደረግነው፣ ቴክኖሎጂ ጨመርንበት። ስለዚህ አራተኛ ፖይንታችን የነበረው ተደራሽነታችንን ማወቅ ነበር። ስለዚህ ወጣቱ ብለን ተነሳ። ቀጥሎ ዲዛይኖቻችን ላይ በጣም እንጠነቀቅ ጀመር። ሰው የሚያየው ነገር ነው የሚሰበው። ስለዚህ የሚያየው ነገር በደንብ አሳምረን መስራት ጀመር። ይህ ምንድን ነው ብሎ እንዲከፍት የማድረግ ነገር እና ዩዥዋሊ እንደውም ከዚህ ጋር ተያይዞ ብዙ ድረገጾች የሚሰሩ ሰዎች ኪት ቤት የምንለው ነገር አለ። አንሪሌትድ የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ ያልሆነ ኢንፎርሜሽኖችን በማስቀመጥ ሰዎች ያንን ሊንክ ብቻ ከፍተው እንዲያነቡት ወይም ሰዎች ያንን ሊንክ ከፍተው ገብተው ለእነሱ ቪው እንዲሆን ለእነሱ ካውንት እንዲያደርግ ማድረግ ዩዥዋሊ እኛን መክረም። ምክንያቱም እንደ ቢዝነስ ሞዴል ስኬል በሱ መንገድ ዩዘሮች አንዴ ሁለት ክሊክ ያደርጉ ይችላል፣ ግን ከዛ እምነት የማጣት ነገር ነው የሚኖረው። ስለዚህ እኛ ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ትክክለኛ እንደሆኑ አጣርተን ዳይሬክት ኢንተርቪው አድርገን ማቅረብ ጀመር። በዚህ ውስጥ የራሳችን ኦንላይን ቢዝነስ ማለት ዩዘሩ ነው። ዩዘሩ ከሌለ ቢዝነስ የለም። ስለዚህ ታርጌታችን እኛ ቢዝነስ ከማለት በላይ ዩዘር ወይም ተጠቃሚዎችን እንሰብስብ የሚል ነበረ። ስለዚህ በሱ ውስጥ ተጠቃሚዎችን ማፍራት ቻለን። እንደሱ ብለን ይጀመር
በጣም ነው ማመሰግነው። አሁን ደግሞ ዶክተር ሜላት ወደ አንቺ ልመለስ። ቀድም ያነሳሹ ነገር አለ፣ መተግበሪያዎችን መመዘን፣ መፈተሽ፣ በየጊዜው ማስተካከል እንዲሁም ደግሞ ለተጠቃሚው ተስማሚ እንዲሆኑ ማድረግ። ከዛ በተረፈ ግን ይሄንን ነገር ቢዝነስ ነው ተብሎ ሲኬድ ወይም ደግሞ ስራ ነው ተብሎ ደግሞ ሲጀመር ያሉ ተግዳሮቶች፣ አጠቃላይ ተግዳሮቶች ምን ይመስላሉ?
ያው ቀድም እንደተባባልነው ለእያንዳንዱ ስቴፕ የሚያስፈልጉ መጀመሪያ ራስን በአቅም ማዘጋጀት ያስፈልጋል። በጀት በደንብ ያስፈልገዋል። አፕሊኬሽኑ ቶሎ ቶሎ መቀየር፣ ማስተካከል እና ፕሮሞሽኑን በደንብ መስራት እንዲቻል በደንብ በጀት መዘጋጀት ያስፈልጋል። ከዛ በተጨማሪ ደግሞ ጊዜ ያስፈልገዋል። አንዳንዴ እኛ ባሰብነው ፍጥነት በዚህ ጊዜ ጀምራለሁ ባለው ፍጥነት ላይሆን ይችላል እና እሱንም ምንድን ነው ተቀባይነት ሊኖረው የሚችል ታማኝ አይደለም እንደሚ ሪያል የሆነ ታይም ፍሬም ማስቀመጥ ያስፈልጋል። በዚህ ጊዜ ሲያልቃል ብለን የምናስብበትን ጊዜ። ሌላ ደግሞ ከመጀመሩም በፊት ይህንን ህግ ሊያሰራ የሚችል የፖሊሲ መዋቅር መኖሩን ሀገሪቱ ላይ መኖሩን ማወቅ ያስፈልጋል። ምክንያቱም እኛ በዚህ በጣም ረጅም ጊዜ ተቸግረናል። የትኛው ቢሮውን ፍቃድ እንደሚሰጥ ያለው የቢሮክራሲ ፕሮሰስ በጣም ረጅም ነው። አንድ ቢሮ ስንሄድ አንድ ቢሮ ይልኩናል፣ አንድ ቢሮ ስንሄድ ሌላ ቢሮ እየተመላለስን በጣም ረጅም ጊዜ ተቸግረናል እና መጨረሻ ላይ የሄድንበት ቢሮም ያሉን ነገር ምንድን ነው? ይህንን የሚደግፍ ፖሊሲ የለም። መድኃኒቶችን በዘመነ መልኩ በአፕሊኬሽን ለመጠቀም የሚያስችል ፖሊሲ የወጣ ስለሌለ ጊዜ ስጡንና ህግ እናውጣ፣ ህጉን አውጥተን አጽድቀን ከዛ በኋላ ነው ፍቃድ ሙሉ ለሙሉ ሰጥተናችሁ መጀመር የምትችሉት የሚሉ አይነት ተግዳሮቶች ገጥመውናል እኛም። እና ስለዚህ መጀመሪያ የሚሰሩት ስራ ላይ የሚመለከተው አካል ማን ነው የሚለውን ለማግኘትም ብዙ ስቴፕ ነው የሚሄደው። አንድ ቢሮ ሄዶ የሚመለከተውን ማግኘት ላይቻል ይችላል። በተለይ ሰፋ ያለ የኛ አሁን ለምሳሌ የሞባይል አፕሊኬሽኑ መድኃኒትንም ላብራቶሪዎችንም ብዙ ከብዙ የሕክምና ማዕከሎችን ነው አንድ ላይ አገናኝተው ለመስራት የተነሳው። ስለዚህ የተለያዩ ቢሮዎች የሚመለከታቸው የተለያዩ ቢሮዎች አሉ ይመለከተኛል የሚሉና እነሱ ሁሉ አጣፍቶ ከእነሱ ሁሉ ፍቃድ ማግኘትም ያስፈልገዋል። ስለዚህ ካለው የሞባይል አፕሊኬሽን ወይም ደግሞ ከዲጂታል ሲስተሙ ላይ ከሚኖረው እውቀት በተጨማሪ ደግሞ ቢሮክራሲዎች እንዴት ነው፣ የትኛው ቢሮ ነው ሊሄድ ያለብኝ፣ ምን ያህል የተሰሩ ፖሊሲዎች አሉ፣ ፖሊሲዎቹ እንዴት ነው እንዲሰራ ያደርጉኛል የሚለውንም ተጨማሪ ማወቅና ማየትም ያስፈልጋል። እና በዋነኝነት ተግዳሮቶቹ እነዚህ ናቸው የሚገጥሙን። ያው እያደረግንም ያለ ነው ያለው እነሱ ያሉንን ቢሮክራሲውን ፕሮሰሱን በመከተል
ወደ መፍትሄው እንመጣለን። እናንተ ምን አይነት መፍትሄ እንደተጠቀማችሁም እንድትገልጹልኛላችሁ። ውዳሴስ ምን አይነት ተግዳሮቶች ነው ያጋጠሟችሁ? አንደኛው ጥያቄ ነው። ሁለተኛውን ገቢ ለማግኘት ወይም ደግሞ እንዴት ነው ገንዘብ ማግኘት የሚቻለው የሚለውንም አያይዘ እስኪ ግለጽልኝ።
እሺ፣ ተግዳሮት መካከል ምናልባት ዶክተር ሚላት ልጆቹ ሚንሽን አድርጋቸዋለች፣ ግን አንደኛው ኦንላይን ፔመንት አለመኖር ነው። ይህ ማለት ደግሞ ኦንላይን ሰዎች ከፍለው አክሰስ አድርገው ኦንላይን ያሉ ቢዝነሶችን መጠቀም አለመቻላቸው ነው። ይህንን እንግዲህ ሶልቭ ለማድረግ ብዙ አይነት መንገዶችን መጠቀም ይቻላል። አንደኛው እንግዲህ ሰራተኛም ጊዜም ቢፈጭም በካሽ ሆኖ ፔመንቱ ኦንላይን ያለው ስራ ለጊዜው እንዲሄድ ቴክኖሎጂ አዳፕት እንዲደረግ ወይም ሰው ተጠቃሚ እንዲኖረው ማድረግ ነው። ለተኛው ደረጃ ለተኛው ችግር ደግሞ ተብሎ የሚታሰበው ሀገሪቱ ውስጥ ያለው የኢንተርኔት ፔኔትሬሽን ወይም ኢንተርኔት ምን ያህል ሀገሪቱ ውስጥ ተጠቃሚዎች አሉት የሚለው ነው። አዲስ አበባ ላይ ዋና ዋና የሚባሉ ክልል ከተሞች ላይ ተጠቃሚ ሊሆን ይችላል፣ ግን ወደ ውስጥ እየገባን ስንመጣ ይህን ያህል ኢንተርኔት ተደራሽነት የለውም። እሱ እንግዲህ ያው ጊዜ የሚፈታው ነገር ነው ብለን እናስባለን። ሶስተኛው ላይ ደግሞ እንደ ሀገር ቴክኖሎጂ የሚወጡ ፕሮዳክቶችን አዳፕት የማድረግ ኔቸራችን ያነሰ ይመስለኛል። ምክንያቱም አዳዲስ ፕሮዳክቶች ሲወጡ ምናምን አዳዲስ ነገሮችን የመሞከር እነሱን ወዲያው ማርኬቱ ላይ ሰው ሲጠቀሙ የማየት ምናምን ልምድ የለን
ተነሳሽ።
እሱን ደግሞ የተለያዩ ማርኬቲንግ ስትራቴጂዎችን ተጠቅመ ማዳረስ
እሺ፣ መልካም። ሰዓታችን እያለቀ ነው። የመጨረሻ ጥያቄ ነው የሚሆነው። ዶክተር ሜላት ወደ አንቺ ልምጣ። እናንተን ላጋጠሟችሁ ተግዳሮቶች ምን አይነት መፍትሄዎች አበጃችሁላቸው? እንዲሁም ደግሞ በዚህ ንግድ ውስጥ ማለፍ ለሚፈልጉ ወጣቶች ምን አይነት ነገሮችን መምከር ትፈልጊያለሽ? አጠር አድርገሽ እስኪ ንገሪኝ።
እሺ፣ ያው እኛ የገጠመን ችግር አብዛኛው የነበረው ከኤክስተርናል ነው፣ ከኛ በኩል ሳይሆን ከውጭ ካሉ ከፖሊሲ ምናምን ጋር የተያያዘ ነው እና እነሱን ያው በምንችልባቸው ሰፖርት ሌተሮችን በማግኘት ተደጋጋሚ በመሄድ ባለመሰልቸት እና ጠንካራ ሆነው በመገኘት ፕሮሰሶቹ ለጊዜያቸው እንዲያልቁ የጣርን ነው። የህግ ማዕቀፍ በተመለከተ ሌላ የገንዘብ እና የጊዜ ጉዳይን ያው የገንዘብ አቅማችንን ለማጠናከር ተጨማሪ ሰዎችን ካፒታላችን ለማሳደግ ተጨማሪ ሰዎችን በማስቀበል ካፒታላችን ለማሳደግ ሞክረናል። ጊዜውም የበረዘመ ቁጥር ደግሞ ገንዘብን ኮስት ያደርጋል እና እሱም አሁን ባልኩሽ መንገድ እየተወጣን ያለ ነው። አዲስ ለሚጀምሩ ሰዎችም የመምከር የሚፈልገው መስራቱ አዲስ ነገር ለውጥ መፍጠሩ የሚያጓጓ ቢሆንም ሀገራችን ውስጥ ደግሞ ያለው ነገር አብዛኛው ቀለል ተብሎ የሚሰራ ወይም ደግሞ አዲስ ነገር ይዘው ለመጡ አዲስ ሲስተም ውስጥ መግባት ለሚፈልጉ ሰዎች ቶሎ ዌልካሚንግ የሆነ እና የሚያበረታታ አይነት ነገር የለውም ብዙም እና መታገል፣ ቀድሞ ችግሮቹን ማወቅ፣ ቀድሞ ነገሮችን ሰዎችን ማወያየት፣ ኔትወርክን ማስፋት እና ሬዚሊያንት ሆኖ መታገል ያስፈልጋል እና ይህንን እንዲያደርጉ ምክራለው። ቀላል ነው ብለው እንዳያስቡ ግን ጠንክረው ደግሞ ማለፍ እንደሚችሉ ለመምከር ያስፈልጋል።
መልካም። ውዳሴ ወደ አንተ ልምጣ። ለአንተም ተመሳሳይ ጥያቄ ነው ያለኝ። አንተስ ምንድን ነው እሱ ወጣቶች ወደዚህ ስራ መግባት ያለባቸው ወጣቶች ሊገነዘቧቸው ይገባሉ የምትለው ነገር?
ያው መጀመሪያ አካባቢ ስራው ሲጀመር ጊዜ ስለሚፈጅ እና ገቢ ለመፍጠር አስቸጋሪ ስለሚሆን በተጓዳኛ አብሮ ሊሰራ የሚችል ገቢ ሊፈጥርላቸው የሚችል ነገር ካለ መስራትን መጥራለን። በተጨማሪ ደግሞ አብሮ እንደዚሁ የሚሰሩ የተለያዩ አይነት ተጨማሪ ሰዎች ጋር ኮላቦሬት በማድረግ የሁለታቸውንም ጥቅም ባስከበረ መልኩ የተሻሉ ፕሮዳክቶች፣ የተሻሉ ስሮች፣ የተሻሉ ነገሮችን በማውጣት ተደራሽነታቸውንም ጨምረው የተሻለ ገቢ መፍጠር ይችላሉ ያስባል።
እሺ፣ ሁለታችሁንም በጣም አብዝቼ አመሰግናለሁ። እንግዶቼ ውዳሴ ግርማ የሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ፣ እንዲሁም ደግሞ ዶክተር ሜላት ተስፋዬ የአለን መተግበሪያ መስራችና የኢትዮ ፋርማ ተቋም ስራ አስኪያጅ፣ ሁለታችሁም ልምዳችሁን ስላካፈላችሁን የጋቢና ቪ እንግዳ ስለሆናችሁ እጅግ አብዝቼ አመሰግናለሁ። ደህና ደሩ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። የቀጥታ የስልክ ውይይቱ ባሳለፍነው ሮብ ነበር ያካሄድ ነው። እንደወደዳችሁት ተስፋ እናደርጋለን። ወደ ተከታዩ ዘገባ ደግሞ እንሻገር። በመቀሌ ከተማ ስላለ አንድ የመረጃ ገበያ ነው የምናስቀኛችሁ። የትግራይ ክልል ባለው የኢንተርኔትና የስልክ አገልግሎት መቋረጥ ምክንያት በመቀሌ ከተማ ያሉ ነዋሪዎች የመረጃ ፍላጎታቸውን ለማሟላት በመሀል ከተማዋ ላይ ላፕቶፕ ኮምፒውተርና ተንቀሳቃሽ ስልኮችን ዘርግተው የማህበራዊ ሚዲያ የስክሪን ቅጂዎችን እንዲሁም ደግሞ በኢንተርኔት የሚተላለፉ የመገናኛ ብዙሃን ቪዲዮዎችን ማግኘት የሚችሉ ወጣቶች እየሸጡ ይገኛሉ። እነዚህን ወጣቶች አነጋግሮ ሙልጌታ ጽፋሃ ያደረሰን ዘገባ ቀጥሎ ይቀርባል።
አታክልት ምሩጽ ይባላል። በመቀሌ ዩኒቨርሲቲ በኤሌክትሮ ሜካኒካል ኢንጂነሪንግ በዲግሪ መመረቁ ይገልጻል። ከባለፈው አመት ጀምሮ ደግሞ በየቀኑ የሚወጡ መረጃዎች ለሰዎች በመሸጥ እንደሚገኝ ተናግሯል። በትግራይ ክልል ጦርነቱ ከተጀመረ ወዲህ የኢንተርኔት አገልግሎት ባለመኖሩ በኢንተርኔት የሚገኙ መረጃዎች በመቀሌ ከተማ ሮማናት አደባባይ እየሸጠ እንደሚገኝ ገልጿል።
የኢንተርኔት አክሰሱ በዚህ በፖለቲካል ችግሩ ምክንያት ከተዘጋቡ ተጀምሮ ያለን በቴን ስራ የሚያከፋፍላሉ ማለት ሁሉም አንዳንድ ኢንተርኔት የሚያገኙ እንትን ቢሮዎች ሊኖር ይችላል አይደል? የሚያመጡልን አሉ፣ ሪሶርስ አለ። ያው በቪዲዮዎቹ ያለው ይዘቱ በሶሻል ሚዲያ የሚተላለፉ ስክሪንሾቶች አሉ፣ እነሱ ይወስዳሉ። ቪዲዮዎችም አሉ በሳተላይትና በዩቲዩብ የሚተላለፉ ኢንፎርሜሽኖች ከነሱ ነው። እነሱ ይዘቱ እኛ የምንሸጠው እሱ ነው። ይዘቱ ያው ባለው በጊዜ የተፈጠረ ያለው ፖለቲካል እንትን ይዘታቸው እንደሱ ነው። መተንተን ነው፣ ትንታኔ ነው። ከዛ ሰዎች ይወዷቸዋል፣ በብዛትም ይወስዷቸዋል። ስለ ፖለቲካል እንትን የሆነ ብዙ ስለ መጪዋ ትግራይ የሚገልጽ ነገር ስለሆነ ብዙ ተንታኞችም አሉ። በዚህ በጊዜው ምክንያት የተፈጠሩ ፖለቲከኞችም ስላሉ እነሱ እኛ እናመጣቸዋና ከአከፋፋዮቹ ከዛ እነሱን ይወስዳሉ። በጣም ነው የሚወዳቸው ማህበረሰቡ።
ሀጎስ ገብረ ኪዳን የተባለ ሌላው በዚህ የቪዲዮና የፌስቡክ ስክሪን ቅጂ ሽያጭ የተሰማራ ወጣት በበኩሉም
ግልጋሎት ነው የምንሰጠው። ግልጋሎቱ ደግሞ ስክሪንሻት አለ፣ የፌስቡክ ስክሪንሻት እና የተለያዩ የሚዲያ አውታሮች አሉ፣ ቪዲዮዎች ማለት ነው። አጫጭር ከዩቲዩብ የወረዱ አሉ፣ እንደ ኢትዮ ፎረም ምናምን እንደዛ አይነት ነገር ነው የሚሸጠው። አቻለ እኔ ማመጣው ከአንድ አከፋፋይ ነው ማመጣው፣ ግን ዋናው ሶርሱ ግን ከሳተላይት የሚጠቀሙ ካምፓኒዎች አሉ። እዚህ አንዳንድ ካምፓኒ ከነሱ ነው የሚወጣው፣ ሾልኮ ነው የሚወጣው። ሶ በዛ ምክንያት ነው የሚመጣው። እኛ የምንሸጣቸው መረጃዎች ይዘታቸው ፖለቲካዊ ነው፣ ስለ ጦርነት የሚያወሩ ስለሌላ ነገር ባለው ሁኔታ ሰውም አይፈልግም። ሚዲያዎቹም የሚያወሩ ስለ ጦርነት ነው። ሶ ይዘታቸው አብዛኛው ፖለቲካና ጦርነት ነው ስላለው ሁኔታ ማለት ነው።
ሀጎስ በየቀኑ ከ30 እስከ 40 ለሚሆኑ ደንበኞች እንደሚሸጥ ተናግሯል። 10 ብር አውጥተው መግዛት የማይችሉ ሰዎች ደግሞ በነጻ እንደሚሰጥ ነው የተናገረው። በመረጃ ሽያጭ ለዕለት ጉርሻ ማሟያም እንደሚያገኝ ነው የገለጸው።
አንድ ፓኬጅ እንደየ ሁኔታ ነው እንደሚመጣልን ነው። ከ10 እስከ 25 ምናምን የሚሆኑ ቪዲዮዎች አሉት እና ስክሪንሻት አለ። የተለያየ ቪዲዮ ነው የሚይዘው፣ ከዩቲዩብ የተጫኑ የወረዱ ቪዲዮዎች እና ከሳተላይት ቴሌቪዥን። ሳተላይት የሌለው ሰው ይገዛል አንዳንዴ። ሶ ለአንድ ፓኬጅ እኛ የምንላት ፎልደር ነው የምንላት፣ አንድ ፎልደር ነች። ለእሷ 10 ብር ነው የሚቻላት። በየ መንገዱ ነው የምታገኘው። እነዚህ ስክሪንሻት ምናምን የሚሸጡ ልጆች ታገኛለ። በየጎዳናም እንደኔ ጎዳና የሚቀመጡ አሉ። ቤት ክፍቶ የሚሰራ ብዙ ሰው ስላለ ኦልሞስት የነበረን ከስተመር ወደ ሌላም የተዛወራለ።
በወቅታዊ ፖለቲካዊ ጉዳዮች የሚወጡ ይሁኑ በየቀኑ የሚታተሙ ቪዲዮዎች በወጡ በሁለተኛ ቀን እንደሚደርሳቸው ነው ወጣቶቹ የተናገሩት። በመቀለ ጎዳናዎች ወጣቶች ላፕቶፕ ዘርግተው ወይም ሞባይል በመያዝ እነዚህ መረጃዎች መሸጥ ተለምደዋል። ፊልምና ሙዚቃ ይሸጥባቸው የነበሩ ቤቶች ደግሞ እነዚህ የፌስቡክ ስክሪን ቅጂ እንዲሁም ቪዲዮዎች የሚሸጥባቸው ሆነዋል። እነዚህ መረጃ ገዝተው መጠቀም የማይችሉ ሰዎች ደግሞ በሙዚቃ ቤቶች በር ሰብሰብ ብሎ በድምፅ ማጉያ የተከፈቱ የዜና አውታሮች ሲሰሙ ማየት ተለምደዋል። ኪሮስ ኃይለስላሴ የተባለ ከእነዚህ ወጣቶች መረጃ እንደሚገዛ የገለጸልኝ አስተያየቱ እንዲህ አጋርቷል።
ኢንተርኔትም ይሁን የሌላ ሚዲያ አክሰስ ስለሌለ ተዘግተን ስላለን ሚዲያ የሚዲያ እንትኖች እንገዛለን። ስክሪንሻትም አለ የፌስቡክ፣ ከዛ በቪዲዮ መልኩ የሚሰራጩ አንዳንድ የሚዲያ እንትኖችም ዜናዎችን እንገዛለን ማለት ነው። ብዙዎቹ ከኢንተርኔት እንትን ዳውንሎድ የሚያደርጓቸው ናቸው። ብዙዎቹ የፌስቡክ ስክሪንሻትና እነዚህ የሚታወቁ ሚዲያ አውታሮች የዜና አውታሮችም አሉ። በሀገሪቱ እየተከሰተ ስላለው የፖለቲካ እድገት ሚዛናዊ የሆነ መረጃ ያገኛለሁ ብዬ ለማስበው፣ ምክንያቱ እነዚህ ሜይንስትሪም ሚዲያዎቹ የአንድ አካል ወይም ፖለቲካዊ ግሩፕ አቋም የሚያንጸባርቅ መረጃ ደግሞ በተደጋጋሚ ዝም ብሎ የሚያሰለች ፕሮፓጋንዳ እንጂ ወቅታዊ ሁኔታ የሚመለከት ትክክለኛ እንትን ያሰራጫሉ ብዬ ስለማላስብ ሚዛናዊ መረጃ ያገኝባቸዋለሁ ብዬ ማስባቸው እነዚህ እንትኖች አማራጮች እጠቀማለሁ ማለት ነው። ሁሌ ግርምት ነው የሚፈጥርብኝ። ማለት በዚህ ወቅት ከዓለም ተነጥለን እኛ ብቻ መረጃ በዚህ ደረጃ ጠምቶን ርቆን በብር ስክሪንሻት ስንገዛ ይሄ ነገር አልፎ በኋላ ስናሱ ምንኛ ያስገርመን ይሆን ብዬ ሁሌ ያስቀኛል። በጣም ማለት ከማማረሩ ምኑ ምናምን ትቼ አሁን ይገርመኛል። ያሁን ዓለም በዚህ ሁኔታ እንደለን ይረዳ ይሆን? ውን ይረዳል ወይ ብዬ ነው የምገረመው።
ስንት ገዛዋለ?
10 ብር በፓኬጅ ነው። ያው ብዙ ቪዲዮዎች እና ስክሪንሾቶች ነው በአንድ ጊዜ የምገዛው። 10 ብር ብዙ ጊዜ ሳይኖረኝ ሲቀር ደግሞ በ5 ብር ይሸጡልኛል። ከዛ ደግሞ ጓደኞቼ ቀድመው የገዙ ሲኖር ደግሞ ከነሱ እቀበላለሁ።
ያነጋገርኳቸው ወጣቶች በክልሉ ያለው ችግር እንዲፈታ ግጭቱ በውይይት መፈታት አለበት በማለት ጠይቀዋል።
ይሄ ነገር የመጣው በፖለቲካ ነው። ሰው አሁን ያለው ነገር በፖለቲካ ሁለቱም ተፋላሚ ኃይሎች ወደ ድርድር መምጣት አለባቸው ብዬ ነው የማስበው። እና በድርድር በትግራይ ህዝብ ያለው መከራና ስቃይ እንዲያበቃ ተደራድሮ ሁለቱም ወገኖች ወደ ሰላም በሰላማዊ ድርድር እንዲፈታልን ነው የምፈልገው። አንድ ግለሰብ ማለት
ፖለቲካል ችግር ፖለቲካል መፍትሄ ያስፈልጋል ብዬ ነው የማምነው። ብዙም ሐሳብ ነበረኝ ተመርቄ በራሴ ስራ ፈጥሬ ፈልገውን ገንዘብ ይዤ በትላልቅ ኢንቨስትመንቶችን ለመስራት ነበር ያሰብኩት። ትምህርትም ለመቀጠል ማስተርስ ለመቀጠል ነበር ያሰብኩት፣ ግን አልተሳካም። ጦርነቱ ችግር ሆነብናል። ለራሴ ብቻ ለማህበረሰቡ በሙሉ ከትምህርት ርቋል። ያለ ትምህርት ደግሞ እድገት ኢኮኖሚ የሚባል ነገር መታሰብ አይችልምና ፖለቲካል የሆነ መፍትሄ ውይይት መኖር አለበት ብዬ አስባለሁ።
ለአሜሪካ ድምጽ ሙልጌታ ጽባህም እመቀለም።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ለዕለቱ መጨረሻ ያደረግነው ደግሞ በቱርክ ሀገር የሚገኙ የህክምና ባለሙያዎች በሀገራቸው ውስጥ አገልግሎት ለመስጠት ምቹ የሆነ ሁኔታ እንደሌለ በመግለጽ ስራቸውን እያቆሙ ይገኛሉ፣ እንዲሁም ተቃውሞ እየወጡ ይገኛሉ ይለናል የዶሪያን ጆንስ ዘገባ። በኢስታንቡል ካሉት በአንደኛው ግዙፍ ሆስፒታል ፊት ለፊት ከወር በፊት ሀገር አቀፍ ሰላማዊ ሰልፍ ተካሂዷል። ይህ ሰልፍ ኮቪድ-19 በፈጠረው የጤና ስርዓት ምክንያት የተማረሩ ህሙማንና ቤተሰቦቻቸው በጤና ባለሙያዎች ላይ በፈጸሙት ጥቃት የተቀሰቀሰ ነው። እንደ ቱርክ የህክምና ማህበር ከሆነ ሪቱ ሐኪሞች ባለፈው አንድ አመት ጊዜ ውስጥ ለጥቃት የተጋለጡ ሲሆን 30 የሚሆኑ ደግሞ ድብደባ ተፈጽሞባቸዋል። ዶክተር ጉርካን ባህዲር በእለቱ ሰላማዊ ሰልፍ ከወጡት ተቃዋሚዎች መካከል አንዱ ናቸው።
ፓንደሚያን ሶራ ሶሩንላር ዳሃዳ ካፕታናራክ
በወረርሽኙ ወቅት ችግሮች በሰፊው ጨመሩ። እዚህ ለተቃውሞ የወጣ ነው በህክምና ባለሙያዎች ላይ የሚፈጸም ጥቃት በመጨመሩ ነው። በየአመቱም እጅግ ብዙ የሥራ ባልደረቦቻችንን እያጣን ነው።
በቱርክ የህክምና ባለሙያዎች ሀገር ለቀው እየተሰደዱ ይገኛሉ። ዶክተር ቤርካይ ኡኑሉም ይህንኑ ነው የሚያስረዱት።
Lots of medical workers also try to go abroad, but we want to stay here.
እጅግ ብዙ የጤና ባለሙያዎች ከሀገር ለመውጣት ይሞክራሉ። እኛ ግን እዚህ መቆየቱን መርጠናል፣ ምክንያቱም ቱርክ ሀገራችን ናት። ነገር ግን እጅግ ብዙ ጓደኞቼ በስዊድን፣ በጀርመንና በብሪታንያ እየሰሩ ይገኛሉ።
ባለፈው 10 አመት ውስጥ በውጭ ሀገር አገልግሎት መስጠት የሚሹ ሐኪሞች ቁጥር በ24 እጥፍ ልቋል። ዶክተር ሰብኔም ኮሩር የቱርክ ህክምና ማህበር ሊቀመንበር ናቸው።
It's incredible. Is it only the salaries? No. Actually, that is the minor problem for many of them.
ይሄ እኮ የሚገርም ነገር ነው። ጉዳዩ እውነት ደሞዝ ብቻ ነው? አይደለም። እንደውም ይሄ ለአብዛኞቹ የህክምና ባለሙያዎች ቀላሉ ጉዳይ ነው። ዋናው ችግራችን የሙያው መንቋሸሽ ነው። የማንነታችን መዋረድ ነው። እዚህ ያሉት ባለሙያዎቹ በሙሉ ማንነታቸው እንደተከበረ ሆኖ አይሰማቸውም።
የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶጋን ሐኪሞቹን ይሂዱ ተዋቸው ሲሉ ጉዳዩን ቸል ብለውት ነበር። ነገር ግን ይሄ ውሳኔያቸው ቱርክን የዓለም አቀፍ የጤና ስርዓት መናኸሪያ በማድረግና ሆስፒታሎችን የማስፋፋት እቅዳቸውን የሚያደናቅፍ መሆኑ በመረዳታቸው የሐኪሞቹን እሮሮ ለመስማት ፈቃደኛ ነኝ ብለዋል። የህክምና ባለሙያዎች ማህበረሰብ ፕሬዝዳንቱን ለማነጋገር ዝግጁ መሆኑን ተናግሯል። ይሁን እንጂ እጅግ ብዙ የጤና ባለሙያዎች በሀገሪቱ ቆይቶ በማገልገልና ጥሎ በመሄድ መካከል አጣብቂኝ ውስጥ ገብተዋል። ዶክተር ቤርጋይ ኦኑሉ
እጅግ ተበሳጭቻለሁ። በሆነው ነገር ሐዘንም ተሰምቶኛል። ከአስር ዓመት አገልግሎት በኋላ ምንም የለኝም። ጥቃትና ዝቅተኛ ደሞዝ ብቻ ነው ያለው። ይሄ ለእኔ ጥሩ አይደለም። ስለዚህ ወደ ሌላ ሙያ መለወጥ አለብኝ። ሕይወቴን መቀየር አለብኝ።
ሐኪሞችና ነርሶች ይህንን የተቃውሞ ድምጽ እንደሚቀጥሉ ቃል የገቡ ሲሆን ሌሎች ግን አይናቸው የተሻለ ህይወትን ፍለጋ ወደ ውጭ እያማተረ ይገኛል። አድማጮቻችን፣ የሁድ ምሽት የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት በመደበኛው መሰናዷችን እንጠብቃችኋለን። ሳስተናግዳችሁ ያምሽት ኤደን ገረመው፣ ኬልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነበር። ሰላም ጤና ስጥልኝ ተናደሩ